ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። አድማጮቻችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከተመሰረተበትና ትግል ከጀመረበት ጊዜ አንስቶ ቀደም ሲል በመይሶን በኋላም በደርግ ኢሳፓ በወያኔ አሁን ደግሞ የፍቅርና የመደመር አውባውራንን በሚሉ ጥራዝ ነጠቆች ያሰጥ ፕሮፓጋንዳዎችን ተንስበታል። አንዱም ውሃ የማይቋጥር ድርጅቱ ይህን አስመልክቶ ከአመታት በፊት ለምን ይዋሻል በሚል በተከታታይ ምላሽ ሰጥቶ ነበር። ክፍል 7ን እናሰማለን። ከዚያም ራስ ማደናገር በሚለው ጽሑፍ ፕሮግራማችን ይጠናቀቃል።
በማዕከላዊ ጎንደር የሚገኙ ተፈናቃዮች በቂ የምግብና የቆሳቁስ እርዳታ እንዲደረግላቸው መጠየቃቸውን የዜና ምንጮች ገለጹ። ከጭልጋ ቁጥር 1 ከጭልጋ ቁጥር 2 ከምዕራብና ምስራቅ ደምቢያና ካርማጮ የተፈናቀሉ ዜጎች ቁጥር 45000 ደረሰ ሲሆን ከነዚህ ውስጥ 2500 የሚሆኑት እስካሁን ምንም አይነት እርዳታ ያልተደረገላቸው መሆኑ ተገልጿል። በአሁኑ ወቅት ተፈናቃዮቹ በላይ አርማጮ በትክል ድንጋይ ከተማ አቅራቢያና በደምቢያ ቀበሌዎች ተጠልለው የሚገኙ ሲሆን እስካሁን ምግብና ቆሳቁሶችን አጋዛዙ ያላሟላላቸው ከመሆኑም በላይ ለተለያዩ ተላላፊ በሽታዎች የተደረጉ መሆናቸውም ተነግሯል። ማዕከላዊ ጎንደር ዞን አደጋ መከላከልና የምግብ ዋስትና ቃል አቀባይ ተፈናቃዮቹ ያቀረቡት ጥያቄ ትክክል መሆኑን ገልጾ እስካሁን 2500 ኩንታል ስንዴና አልሚ ምግቦች መሰራጨታቸውን እንዲሁም 200 ኩንታል እህል ለተጠቃሚዎቹ እየሄደ መሆኑን ገልጿል። በተያያዘ ዜና በሰሞኑን በጎንደር ክፍለ ሀገር አስቴ ከተማ የቃጠሎ አደጋ የደረሰባቸው መስጊዶች መልሶ ለመገንባት በከተማው የገንዘብ ማሰባሰብ እንቅስቃሴ እየተደረገ መሆኑ ታውቋል። ባለፈው ወር ማከለ የኦሮሞ አባገዳዎች ህብረት ባካሄደው የእርቀ ሰላም ጉባኤ የኦነግ ታጣቂዎች ነን የሚሉ በመዕራብና በደቡብ ኦሮሚያ የሚንቀሳቀሱ ቡድኖች በ20 ቀናት ውስጥ ትጥቅ ፈተው ወደ ሰላማዊ መንገድ እንዲገቡ መወሰኑ ይታወቃል። ከዚያ በኋላ 71 ሰዎች የሚገኙበት የቴክኒክ ኮሚቴ ተቋቋመ መሆኑ ቢገለጽም በሁለቱም አካባቢዎች ግጭቶች ሲካሄዱ መቆየታቸው ተነግሯል። የጊዜው ገደብ እየደረሰ በመምጣቱ የተባለው የቴክኒክ ኮሚቴ ረቡዕ የካቲት 6 ቀን ወደ ምዕራብና ደቡብ የሚጓዝ መሆኑ ተገልጿል። ካለፈው ሳምንት ወዲህ በፋብሪካዎች ላይ ተደጋጋሚ እሳት ቃጠሎ እየደረሰ መሆኑን የዜና ምንጮች ዘገቡ። ሰኞ ምሽት በሰበታ ከተማ በቤት ዕቃ ማምረቻ ላይ በተነሳ የእሳት ቃጠሎ 700 ሺህ ብር የሚገመት ንብረት ወድሟል ተብሏል። ማክሰኞ ብራዩ አካባቢ የምንጣፍና የፕላስቲክ ፋብሪካ ተቃጥሎ 1.8 ሚሊዮን እንዲሁም በኮልፌ አካባቢ በሚገኝ የብርጭቆ ፋብሪካ ላይ በደረሰ ቃጠሎ 3 ሚሊዮን ብር የሚገመት ንብረት የወደመ መሆኑ ታውቋል። እነዚህ ቃጠሎዎች በንዝህላልነት የተነሱ ናቸው የሚል ማብራሪያ ካገዛዙ ባለስልጣኖች ቢሰጥም በጀርባ የተደራጀ ቡድን እጅ ሳይኖርበት አይቀርም የሚል ግምት የሚሰጡ ወገኖች አሉ። ከቤኒሻንጉል ጉሙዝ ወደ አማራው አካባቢ በመግባት ላይ የነበሩ መሳሪያዎች ተይዘው በቁጥጥር ስር መዋላቸውን የአካባቢው ፖሊስ ተቋም ገልጿል። የተያዙት መሳሪያዎች 43 ክላሽንኮቭ መሳሪያ ከ1300 ጥይት ጋር ሲሆን መሳሪያዎቹን በኤፍኤስአር የጭነት ተሽከርካሪ ለማስገባት የሞከረው ግለሰብ በቁጥጥር ስር ተደርጎ ምርመራ እየተደረገበት መሆኑም ተገልጿል። ከቅርብ ጊዜ ወዲህ በወያኔ ባለስልጣኖች የተደራጁትና ወታደራዊ ስልጣናት ተሰጥቷቸው የሚንቀሳቀሱት ታጣቂዎች በምዕራብና ማዕከላዊ ጎንደር በሰላማዊ ህዝብ ላይ ከፍተኛ ጭፍጨፋ እያካሄዱ መሆናቸው መዘገቡ ይታወሳል። የኢትዮጵያ አየር መንገድ ከዚምባብዌ መንግስት ማግኘት የሚገባውን 18 ሚሊዮን ዶላር ማግኘት ያልቻለ መሆኑ ተገለጸ። ኩባንያው አገልግሎት የሰጠበትን ገንዘብ ማግኘት ያልቻለበት ዋናው ምክንያት ከፍተኛ የሆነ የውጭ ምንዛሪ እጥረት በመኖሩ ነው ተብሏል። የዚምባብዌ ፕሬዝዳንት በአፍሪካ ህብረት ስብሰባ ውስጥ በአዲስ አበባ በሰጡት መግለጫ አየር መንገዱ ከዚምባብዌ አየር መንገድ ጋር ተቀናጅቶ የሚሰራ ከሆነ ገንዘቡ በአጭር ጊዜ ውስጥ ሊመለስ ይችላል ብለዋል። የደቡብ አፍሪካ አየር መንገድ በተመሳሳይ መልክ ከ10 ሚሊዮን ዶላር በላይ ያልተከፈለው መሆኑ ተገልጿል። የሱዳኑ ፕሬዝዳንት በሽርን ከስልጣን ለማስወገድ እየተካሄደ ያለው ህዝባዊ ተቃውሞና እንቅስቃሴ ተጠናክሮ የቀጠለ መሆኑ ተነገረ። የሱዳን ፕሮፌሽናል አሶሲኤሽን በተባለው አሰባሳቢ ድርጅት አማካኝነት በተደረገ ጥሪ መሰረት ማክሰኞ የካቲት 5 ቀን በተለያዩ የሱዳን ከተሞች ህዝባዊ ተቃውሞ ሰልፎች ተካሂደዋል። በተቃውሞ ሰልፉ የተሳተፉ ዜጎች የሱዳን ህዝብ አመጽ የበሽርን አገዛዝ እንዲያስወግድና ተቃውሞ እንዲፋፋም ጥሪ አቅርበዋል። ካለፈው ታህሳስ ወር ጀምሮ በሱዳን ተከታታይ የተቃውሞ ሰልፎች የተደረጉ መሆናቸው የሚታወቅ ሲሆን የጸጥታ ኃይሎች ሰልፎቹን ለማፈን በወሰዱት እርምጃ ከ57 በላይ የሚሆኑ ሰዎች መገደላቸው ተነግሯል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
ለምንስ ይዋሻል? እስከመቼስ ይዋሻል? ቁጥር 7 የነጻነት ትርጉም ምንድነው? ምስጢሩ ሰው እንስሳ ሲሆን በገዛ ሀገሩ ወንዜ ተራራዬ ማለቱ ምንድነው? ጭቆናው ብዝበዛው ብሶቱ ካልገባው ተውስማኝ ሀገሬ ብሎ የዘመረው ያ ጀግና ትውልድ በመዝሙር ሳይወሰን ጭቆናና ብዝበዛን ለማስቆም ውድ ህይወቱን ገብሯል። በዚያው ጊዜ ደግሞ ባንዳውም ጠባቡም ፈልቶ ሀገርን በከፍተኛ ደረጃ ጎድቷል። ኢትዮጵያና ኢትዮጵያዊነት አይሎ ባለበት ህዝብን በጠባብ ብሔረተኛነት ሊቃኙና አገርን ሊገነጣጥሉ የተነሱት ሁሉና ቃረመኔው አገዛዝ ጋር አብረውና ወግነውም የሀፓንና የህዝብን ትግል ለማውደም ደም ያፈሰሱትም ብቅ ብቅ ብለው ጥፋት አድርሰዋል። ዛሬ አንዳንዶቹ ለስልጣን ሲበቁ ሌሎች በተራቸው ተሰደው ግን አሁንም በኢሃፓ ላይ ሲጨፍሩ፣ ሌሎች ደግሞ ካባ ቀይረው ታሪክ ደብቀው ተቃዋሚ ወይም ወያኔ ሆነው ሲውገረገሩ እያየን ነው። ያ ትውልድ ግን የህይወት ዋጋ ከፍሎና አገሩን ሊያስከብር በጀግንነት ታግሎ አልፏል። ደሙ ግን የፍትህ ያለ መጮሁ አልቀረም። ተውስማኝ ሀገሬ ዛሬ ግን ይሉናል ያ ታሪክ ውሸት ነው፣ በከንቱ ነበረ ያ ደም የፈሰሰው። ለተወሰነ ጊዜ ሐሳዊ መሲሆች፣ የቅጥፈት ጳጳሶች፣ የውሸት ሼኮች አገርን ሊያጠቡና ሊያደነቁሩም ይችላሉ። ይህ ግን መቼም ዘላቂ ሆኖ አያውቅም። ጊዜ ፈጅታ ሀቅ ብቅ ትላለች፣ አሸናፊነቷንም ታረጋግጣለች። ዋሾቹም ይጋለጡና የሀፍረት ማቅ ይለብሳሉ። ያ ሞት ባይለመድም ማን ይፈራል ሞት ብሎ የተሰዋውን ትውልድ ዛሬ ስሙንና ታሪኩን ለማጥፋት በጣምራ የተነሱት ወያኔዎችና የደርግ ርዝራሽ ወንጀለኞች በጅምላ መወገዝ ያለባቸው ናቸው። በትግል መሞት ሕይወት፣ ዳግም ትንሣኤ፣ ልደት ብሎ ፋሽስቱን ደርግ ሲዋደቅ የተሰዋው ትውልድ አላዋቂ ሆኖ ወይም ደርግ በዚያ አስገራሚ ድንቁርና ይል እንደነበረው ሳይናይድ የተባለ አደንዛዥ እጽ ወስዶ ሳይሆን ወይም ዛሬም ወያኔም ተጨምሮ እንደሚሉት የኢሃፓ አመራር ሂድ ሞት ብሎ ውደም ብሎ ማግደስ ሳይሆን አገሩንና ወገኑን በማፍቀሩና ሀገርም ህዝብም ከጭቆና ሊላቀቁ የሚችሉት በትግልና በመስዋዕትነት መሆኑን በመረዳቱ ብቻ ነው። ዛሬም ቢሆን ለነጻነትና መብትን ለማስከበር ሌላ መንገድ ከቶም የለም። ለፍጅቱ ተጠያቂው ሰለባውና የተገደለው ሳይሆን ገዳዩ ብቻ ነው። ጊዜ ካለፈ በኋላ ትግሉ ተፋፍሞ ባለበት ጊዜ ግራው ጪን ካሉት ብዙ ጊዜ የሚሰሙት ችቶች በመሰረቱ ፍሬቢስና ገበናን ወይም ድክመትን መደበቂያ ናቸው። በሙሶሎኒ ጣሊያን ወረራ ጊዜ አርበኞች ያን ግዙፍ ጠላት መጋፈጣቸው ታንክን በጦርና በቼኮዝ ጓንዴ ሊመልሱ መነሳታቸው ስህተት ነው ብለው ዛሬ የሚተቹ አሉ። ያንም አሜሪካኖችና እንግሊዞች ተሳልቀው ነበር። አርበኞች ግን ጠላት ኃያል ነውና እጅ እንስጥ ወይም ባዕዳን መተው ነፃ ያውጡን ብለው አልጠበቁም። ባላቸው ብረትና አቅም ተነስተው ጠላትን ተጋፈጡት እንጂ አጼ ኃይለ ሥላሴም አገር ጥለው ሲወጡም ተቃወሙ እንጂ እሰየው አላሉም። ንጉሥና መሪ በግንባር ተገኝቶ ትግሉን እንዲመራ ይጠበቃል እንጂ ቴዎድሮስ ተባለ ዮሐንስ ወይም ምኒልክ የታየው ፍርጠጣ አልነበረም። ግና አጼው የፈረዙትን ታሪክ ነፍሰ ገዳዩም ኮሎኔል ተቀብሎ ውርደትን ተከናነበ። ነገም ለመለስ ከሆነለት የሚጠበቅ የቡከን መጨረሻ ነው ፍርጠጣ። ጣሊያንን ሲቃወምና ሲታገል ከሚሊዮን ያላነሰ ዜጋ አልቋል። የአርበኞች ጥፋትም አልነበር። በዘመነ ደርግም ትግሉ የሚጠይቀውን መስዋዕትነት ያ ትውልድ ከፍሏል። አኩሪና ዘወትር የምንኮራበት ታሪክ ነው። በየእስር ቤቱ ስየል የተቀበሉትና ብዙ መከራ ያዩት ሁሉ አገር የምትኮራባቸው ናቸው። በባንዳውና ነፍሰ ገዳዩ እንደምታፍረው ሁሉ ጸረ ወያኔው ትግልም ቢሆን ከደረጃ ወደ ደረጃ ከፍ እያለ በመምጣት ላይ ነውና የሐሰት ዘማቾችን መቋቋም በጣም አስፈላጊ ነው። የመለስ ዜናዊን አገዛዝ ለማስወገድ አገር ወዳዱ ሁሉ የደም ዋጋ መክፈል አለበት። ይህ አረመኔ አገዛዝ በመለላና በሰላም የሚወገድ አይደለምና 19 ዓመት ሙሉ ያየነውንና የደረሰብንን ሁሉ ካልካድን በስተቀር ዛሬ የመለስ ቡድን አለመራራት ትግል ይወድቃል ብሎ መደምደም እግዚኦ ጅልነት ወይም ሽንፈተኛነት ያብቃ የሚያሰኝ ነው። ይልቁንስ የውሸት ነጆችን ከበሮ ድለቃ ጆሮ አንሰጥ ብለን ትግሉ የሚጠይቀውን መስዋዕትነት ለመክፈል በቆራጥነት መዘጋጀትና መነሳት ይኖርብናል። ይህን በዚህ ትተን ወደሚነዙት ውሸቶች ስንመለስ ደግሞ ደጋግመን እንዳልነው ሐቁ የነበረው ሥርዓት በኢህአፓ ላይ ፍጅት ማወጁንና ግድያ መጀመሩን ያረጋግጣል። በ1983ም ቢሆን ኢህአፓ ጦረኛ ሆኖ ለሰላማዊ ትግል እምቢኝ ያለ ሳይሆን የወያኔ አገዛዝ ኢህአፓንም ሆነ በኢዴሃቅ የተሰባሰቡትን ሁሉ ዴሞክራሲያዊ መብቶች ከተከበሩ በሰላም ሊታገሉ ዝግጁ መሆናቸውን ገልጸው እያለ ወያኔም ያኔም ሆነ ከዚያም በኋላ አሻፈረኝ ማለቱ ሐቅ ነው። ደርጉ በኢህአፓ ላይ ጦርነት ሲያውጅ ኢህአፓ የራስ መከላከል እርምጃን መውሰድ ተገዶ በከተሞችም ጥይት ተኩሷል። ይህ ተገቢና ዛሬም ቢሆን ትክክለኛ እርምጃ ነው የምንለው ነው። ከዚህ ባሻገር ግን ኢህአፓ ራሱን ገምግሞ ባካሄደው ግለሂስ ለሰማዕታቱ ሁሉ አክብሮቱን እየገለጸ ግን የተወሰኑ ስህተትን መፈጸሙን ደግሞ አምኗል። ሐቁ ሲነገር ኢህአፓ መቼም ቢሆን መች በከተማ በሚደረግ ተኩስ አገዛዙን ማሸነፍ ይቻላል የሚል አቋም አልነበረውም። በገጠር መሰረቱን ባደረገ ህዝባዊ ጦርነት መሰረት ነው ድል የሚገኘው የሚል ነበር የኢህአፓ አቋም። ሆኖም ግን በራስ መከላከል አቋም መሰረት የተወሰነው ቀስ በቀስ እየተፋ የድርጅቱ ብቻ ሳይሆን ልዩ ልዩ ዘርፎችም የየራሳቸውን እስኳድ እየመሰረቱ እንዲሰማሩ መደረጉ ድርጅቱ ላይ ጉዳትን ማስከተሉ አልቀረም። ይህን ሁሉ ድርጅቱ ራሱ ከዓመታት በፊት ገምግሞ የጨረሰው ጉዳይ ነው። በታሪክ አጋጣሚ ማለትም በከተማ የነበሩ የማዕከላዊ ኮሚቴ አባላት በመሰዋታቸው ለምሳሌ ከፍሉ ከበደ ዮሐንስ ብርሃኔ ዮሴፍ አዳነ ተስፋይ ደበሳይ ወይም ወደ አሲምባ በመዛወራቸው ለምሳሌ ጸሎተ ሕዝቅያስ ዘሩ ክህሸንና ወደ ውጭ ለሥራ በመላካቸው አዋ ለምሳሌ ሁለቱ አንጃ በመሆናቸውና ድርጅቱን በመልቀቃቸው ብርሃነ መስቀል ረዳና ጌታቸው ማሩ አንድ የአመራር ግለሰብ ብቻ በከተማ በመቆየቱና ይባስ ብሎም ከአሲምባ ይላኩ የነበሩ ውሳኔዎችን ባለማክበሩም ብዙ ስህተት ተፈጽሟል፣ ጉዳትም ደርሷል። ይህን ስህተት ሁሉ ድርጅቱና በተለይም ማዕከላዊ ኮሚቴው የራሴ ነው ብሎ በኃላፊነት ተቀብሎ ግለ ሂስ ቢያደርግም ሐቁ ግን እንደ ተጠቀሰው በአብዛኛው አንድ ግለሰብን የሚመለከት ነበርም ማለት ይቻላል። ያባ በከተማ ራሱንና ሕዝብን ለመከላከል ባለው አቅም ሁሉ መጣሩና አስፈላጊውንም መስዋዕትነትንም በመክፈሉ አጠፋው የሚለው የለም። ሰማዕቱን ይዘክራል፣ መከራ የተቀበሉትንም ያከብራል እንጂ። በስህተት ደረጃ ግን ይህን የመከላከል እርምጃ አስፋፍቶ ወደ ከተማ ትጥቅ ትግል ሊያድግ መቃጣቱ፣ ፖለቲካዊና የትጥቅ መዋቅሩ መደበላለቁ፣ ዴሞክራሲያዊ ግንባር በሚልም ምስጢራዊ መዋቅሩን ሊያስጠቃ በሚችል ደረጃ ምልመላ መካሄዱና የህዋስ አሰራርና የመዋቅር አለመቆላለፍ መርህ መጣሱ በየፈርጁ ጉዳትን አባብሷል። በተለይም የኃይል ሚዛኑ ወደ ደርግ ማድላቱ ግልጽ ሆኖ ሲመጣ የኩባ ደቡብ የመንና የሶቪየት ህብረት ካምፕ ሁሉ ከጎን ሲቆሙና የአረመኔው መንግስቱ የበላይነት በደርግ ውስጥ ሲረጋገጥ ማለት ነው የከተማውን ትጥቃዊ እንቅስቃሴ ማቆም ሲገባ ይቁም ሲባልም በመቀጠሉ ስህተት ተፈጽሟል። በድርጅቱ ውስጥ የተከሰተው አንጃም ያደረሰው ጉዳት በቀላሉ የሚታይ አልነበረም። ይህ ሁሉ መባሉ አንድም ድርጅቱ ራሱን አልገመገመም ለሚሉት ውሸታቸውን ለማጋለጥ ሲሆን፣ በሌላ በኩል ደግሞ የሚታገል ድርጅት ስህተት መፈጸሙ አስገራሚ ያለመሆኑንም ለማስጨበጥም ነው። ቁም ነገሩ ስህተት እፈጽማለሁ ብሎ ከድርጊትና ትግል መታቀብ ሳይሆን ስህተትን ላለመድገም ጥንቃቄ ማድረጉ ላይ ነው። የአባ አባላት ለአገርና ለሕዝብ ሲሉ መስዋዕታቸውና መከራ መቀበላቸው የአገራችን አኩሪ ታሪክ አካል ሆኖ በትውልድ የሚዘከር መሆኑን ግን የማንም የውሸት ዘመቻ የሚያግደው የሚያስቀረው አይደለም። ወደ ችግሮችና ክፍፍልም ስንመጣም ውሸት አይታክቴዎች ነጋጠባ እንደሚሉት ሳይሆን፣ ሐቁ ግን የትግል ውስብስብነትና ይህም ሕይወቴ ለትግል ያሉ ግለሰቦችንም ሳይቀር ጫና እንደሚያደርግባቸው የሚያሳይ ነው። ቀደም ብለን በመደጋገም ልናስረዳ እንደሞከርነው ኢህአፓ ለስልጣን ይታገላል ካሉ በኋላ ይህን በክስ መልክ ሊያቀርቡ ለሚሞክሩት ያለን የሁልጊዜ መልስ በተለመደው አነጋገር ታዲያ ምን ይጠበስ? ትግላችን ለስልጣን ነውና የሚል ነው። ግና ኢህአፓ ስልጣን ሲልና ሌሎች ስልጣን ሲሉ የተለየ ጉዳይ ነው። ለያባ ትግላችን ለፖለቲካ ስልጣን ነው ሲል ለህዝባዊ ስልጣንና ለሀገር ሉዓላዊነት ማለቱ ነው። የህዝብ መብት ለሚከበርበት ስርዓት፣ በነጻ ምርጫ ህዝብ መንግስቱን ለሚመሰርትበት ዴሞክራሲያዊ ስርዓት ማለቱ ነው። የአባ መሪዎች ለስልጣን የሚበቁበት ማለት ቢሆን ኖሮ ከደርግም ከወያኔም ጋር ተስማምቶና በርከክም ብሎ ሹመትን በተቀራመተና በህዝብ ላይ በተወዘፈ ነበር። ለአባ የተፈጠሩት አንጃዎች ሁሉ የያኔውም የዛሬዎቹም ጋር ቢሆን ድርጅቱ ያለው መሠረታዊ ጠብ የፖለቲካ አቋምን ይመለከታል። የቀድሞዎቹ ከደርግ ጋር አብረን እንስራ ሲሉ፣ የዛሬዎቹ ደግሞ ለወያኔ እንንጎንበስ በማለታቸው ልዩነት ተፈጠረ እንጂ ጠቡ የግለሰቦች አይደለም። አንዳንድ ቀጣፊዎችና ጥፋት ነጠቆች ለምሳሌ ያፋም ሆነ ደርግና መይሶን አቋማቸው አንድ ነበር። በስልጣን ተጣሉ ይላሉ። ይህ ግን ሐሰት ነው። ከደርግ ጠቡ ጊዜያዊ ህዝባዊ መንግስት እንዳይቋቋም ጋሬጣ በመሆኑና ወታደራዊ አምባገነንነትን ለማስፈን በመነሳቱ ነው። ከመይሶን ልዩነቱ እነሱ ደርግን ደግፈንና በሂዛጅበን አብረነው በዝሩ እንስራ ሲሉ፣ ኢህአፓ ደግሞ ደርግ ቦታውን ለቆ ጊዜያዊ ህዝባዊ መንግስት ይመስረት በማለቱ ነው። ሌላው ሁሉ ትርፍ ነው። ዛሬም ከዘመናዊ ባንዶችና አንጃዎች የሚለየው እነሱ ከወያኔ ጋር በይፋ ወይም በሽፍንፍን ተለጣፊነት እንስራ ሲሉ፣ ኢህአፓ ወያኔ በህዝባዊ ትግል መወገድ ያለበት ጸረ ህዝብ ጸረ ኢትዮጵያ አገዛዝ ነው በማለቱ ነው። የሚታረቅ አቋም አለመሆኑ ግልጽ ነው። ኢህአፓ መቼም ቢሆን መች ህዝብንና አገርን ክዶ ለወያኔ አያድርምና። ከዚህ ባሻገር ደግሞ ኢህአፓ ስለ ድርጅትና መርህ ያለውን አመለካከትና አቋም መጥቀሱ አስፈላጊ ይሆናል። ይህ አቋሙ የማይገባቸው ደግሞ ድርጅቱን በአክራሪነት፣ በግትርነት፣ በተንኳሽነት ወዘተ ሊከሱና ያሰጥ ክስ ሊጭኑበት የሚዳክሩ ጥቂቶች አይደሉም። መሰረትና ሐቅ ግን የላቸውም። ኢህአፓ ሀ ብሎ ትግል ሲጀምር ቃል ኪዳኑ ለኢትዮጵያና ለህዝቧ ነው። ሀገር ተበደለች፣ ተጎዳች፣ ህዝቧም ተበዘበዘ፣ መከራው በዛ፣ መብቱ ተረገጠ፣ እኩልነትና ዴሞክራሲን አጣ ብሎ ይህን ሁኔታ ለማስወገድና የህዝብ ወሳኝነትንና የአገር ሉዓላዊነትን ለማስከበር ብሎ አመጸ፣ ታገለ እንጂ ማንንም አገዛዝ ሆነ ግለሰብ ለማስደሰትም ሆነ ከማንም ጋር ተሞዳምዶ ቃል ኪዳኑን ለመሸርሸርና ለመሻር አልነበረም፣ አይደለም። ኢህአፓና አባሎቹ መርህ ማለት ክታብ እምነት ነው። ቃሉ ክቡር ነው። የግለሰቦች ሐሳባቸውንና አቋማቸው የመቀየር መብት የተጠበቀ ቢሆንም ዛሬ የሰላ የድርጅት ቱሪስት የሆኑ ብዙ አሉ። ይህ የሐሳብ የመቀየር ችሎታን ሳይሆን የሚያመለክተው መርህ ማጣትን ወይም መርህን አለማክበርንና ችኩል እግር ከዘንዶ ጉድጓድ ይገባልን ነው። ይህ አይነት ከዚህ ከዚያ ማደርና በመውቀበት ሁሉ መጣብ ልምድ ያላቸው ሁሉ ኢህአፓን በግትርነት ሊከሱት የሚገርም አይሆንም። ንጹሕ አድርባይነት በሚገባ ሲመረመር በጣም ቆሻሻ ነው። ኢህአፓ እነዚህን መርህ ብሎ ያነገባቸውንና መስዋዕትነት የከፈለባቸውን ዛሬም ክብር ብሎ ይዞ ያለው ግትር ሆኖ ሳይሆን ዛሬም የህዝብ መሰረታዊ ጥያቄ ቅንጣትም ተገቢውን ምላሽ ባለማግኘቱ ነው። መሬት ላራሹ፣ ዴሞክራሲ አለ ገደብ፣ ሉዓላዊነቷ የተከበረ አገር፣ እኩልነት፣ የላብ አደሩና ሰርቶ አደሩ ህዝብ በአጠቃላይ መብት መከበር ወዘተ ገና የመልስ ያለህ እያሉ ናቸው። ይህ ሐቅ ሆኖ ባለበት አቋምን እያሸጋሸጉና ለመጣው ባለነፍጥ እያደሩ የግል ጥቅምን ማደለብ የኢህአፓ አቋም ሆኖ አያውቅም፣ የሚሆንም አይደለም። ብልህ ሆን ስልጡኑን ፖለቲካ ተረዳን መርህ ብሎ መድረቁ ያለፈበት ፖለቲካ ነው። ዶክተሮቹና አዋቂዎቹ ወይም ማለት እንደሚወዱት ልሂቆቹ እኛንን ወዘተ ወዘተ በሚል ከህዝብ ጠላት ጋር መሞዳመድን የሚሰብኩትን ኢህአፓ ግትር ብሎ ዛሬም የሚያገላቸው ነውና ሐሰት ቢረጩበት ብዙም የሚገረም አይሆንም። ትግል ስንል መርህና ህዝባዊ ዓላማን ማስቀደም ነው። የህዝብን ጥቅምና የነጻነት ፍላጎት የሚጻረረውን ሁሉ በባህል ወይም ወግ ሽፋን ኢህአፓ አይቀበልም። ባህላችን ነው በሚል ጎጂ ባህሎችን፣ ጸረ ሴት ልምዶችን፣ ህዝብን ከፋፋይ አቋሞችን፣ ትምክህትና ጥበትን አያስተናግድም። ዛሬ ለኢትዮጵያና ለህዝብ ቆመናል። ለውጥ ፈላጊነን ይያሉ ተመልሰው ወደ ቀድሞው መወገድ ወዳለበት እምነትና ልምድ ወይም ማቋም የሚገቡትን ወጠኛና ዘረኛ ወይም በሃይማኖት መሰረት አክራሪና ግጭትን ጋባሽ የሚሆኑትን ያባ ይቃወማል። ግለሰቦችን በጣዖትነት ማስቀመጥ ደግሞ ከድርጅቱ መሰረታዊ ዴሞክራሲያዊና እኩልነት የህዝብ ወሳኝነት አቋም ጋር የሚጻረር በመሆኑ መቼም ተቀብሎት አያውቅም። በድርጅቱ ውስጥ የጋራ አመራርና ኃላፊነት ህቡአዊነት የሚፈቅደውም ዴሞክራሲ የሰፈነ በመሆኑ በአምባገነንነት ወይም አምልኮን ባይነት ብቅ ያሉትንም ግብዞች ለማረም ሞክሮ አልሰማ ሲሉ በተርታ አስወግዷቸዋል። ያባ አቋም የሚወስደው በመርህ መሰረት በመሆኑ ልዩነቱም አቋሞቹም ሁሉ ሊገመቱ የሚችሉት ከዚህ በመነሳት ነው። ዋሾች ሲሉ እንደሚደመጡት በኢሃፓ ወሳኝ ግለሰቦች አምባገነን እገሌዎች የሉም። ሊሆኑ የሞከሩ ተሸኝተው ውድቀትን ተከናንበዋል። ኢሃፓ እምነቱና ማንነቱ አንድ መሆን አለባቸው ብሎ ያምናል። በመርህ መሰረት መኖርና መርህና እምነትን ህይወትን ገላጭ ማድረግ በጣም ከባድ መሆኑ የሚታወቅ ነው። በዘልማድ ብዙዎች የሚቀናቸው በዝምድና ሆነ በጓደኝነት በጥቅም ሆነ በፍርሃት አድርባይ መሆን ነው። ጋሼ ይቀየማልና አቋማሊዝም እገሌ ትግል በቃኝ ካለ እኔ ማን ሆኜ ነው የምቀጥለው? አብሮ አደጌ ጋር እሰለፋለሁ። በአቋሜ ከጸናው ከወዳጆቼ እለያለሁ። እስከ መቼ ትግል እነ እገሌ ሲንደላቀቁ እያየሁ? ህዝብ የራሱ ጉዳይ፣ ሁሉም ለየራሱ ወዘተ በሚል ተገቢውን አቋም መያዝና ጸንቶ መቆየት የሚያቀታቸው ጥቂቶች አልነበሩም አይደሉም። ድክመታቸውንም ለመሸፈን በኢሃፓ ላይ የሐሰት ክሶችን መደርደርና አሉባልታዎችንም ማሰራጨት ላይ ተሰማርተው አይተናል አድምጠናል። ከድክመታቸው የተነሳም ጥረትና ቁርጥ ያለ ወገንተኛ አቋም የመያዙ ይሳናቸውና ሲወላውሉ ወይም ወግን ማለት የሚገባቸውን ጠላት አድርባይና ባንዳ ሲያቅፉ ወይም ሲያስተናግዱ ሲቃጡ ይታያሉ። ያባም በዚህ ጎዳና ስለማይጓዝ አክራሪ ብለው በውሸት ሊያወግዙት ይሮጣሉ። ያባ ድርጅትና የድርጅት መሪዎችም የህዝብ አገልጋይ እንጂ ከህዝብ በላይ አይደሉም ብሎ ስለሚያምን ጣዖት ፈላጊዎች ጸረ ድርጅቶች ነው ብለው በሐሰት ይከሱታል። የድርጅት መሪዎች እንዳጼው ስልጣናቸው የማይጠየቅና የማይገሰስ ነው ይባልና ገና ሳይፈተኑ ማንዴላ ወይ ሌላ የሚል ቅጽል ይለጠፍባቸውና ቆጥ ስለሚሰቀሉ ነገሮችን ሲያበላሹና የህዝብንና የሀገርንም ጥቅም ሲጎዱ እንኳን መተቸት ከማይቻልበት ደረጃ ይደርሳሉ። ያባ ይህን መቼም የሚቀበል አይደለምና የህዝብ መሪነን ብለው ራሳቸውን የሰየሙትን ወይም ጫጫታ በሚቀናቸው ሳይታገሉ እድሜ ልክ የታገሉ ተብለው የሚሞገሱትን በጀግንነት ተግባር ከቶም ሳይታዩ ጀግና የሚባሉትንም በተመለከተ ጎበዝ አደብ እንግዛ እንጂ ነገር አይበላሽ እንጂ ብሎ ያባ ማሳሰቢያና እርምት ሲሰነዝርም በክብረ ነክ ያወግዙታል። ሐቁን በመናገር መወገዝ ይሏል። ይህ ነው። ከዚህ ባሻገር ግን ኢሃፓ ያለውን አረመኔ አገዛዝ መታገልን ቅድሚያ በመስጠቱ የስንቱን ገበና ለስንቱ ደብቆላቸው እንዳለ የሚታወቅ ነው ማለትም እንችላለን። ለማንኛውም በኢሃፓ ቀኛ አባላት ቅድሚያ የሚሰጠው ለአገርና ለህዝብ በመሆኑ ባጓጉል ይሉኝታ፣ የመንደርና የጎጥ ልጅነት መሰረተ ቢስ መቻቻል ወይ መሰል አልባሌና መወገድ ያለባቸው የተሳሳቱ አቋሞች የተነሳ ቃል ኪዳንና መርህን የሚያፈርስ መሞዳሞድ መቼም የሚታይ አይሆንም። ይህን አሌ ያሉትና ለጠላትም ፈካ ጎንበስ ሊሉ የቃጡትንም ከመሃሉ አውጥቶ ወደሚሄዱበት ሂዱ ብሎ በተደጋጋሚ ሸኝቷቸዋል። ያባ በሀገር የሚኮራ ነውናም የጀግና ምሳሌ ፍለጋ በየባዕድ አገር መባዘኑን በበጎ አላየውም። ወሬ ታሰረውን ማንዴላ አትበሉ። በእስር የሚሰቃዩ ምሳሌዎች ከፈለጋችሁም የእኛዎቹ የአገራችን ሞልተዋልና ምን ነው ባዕድ አገር ምሳሌ ፍለጋ መሄድ ተገደዳችሁ ይላል። የጀግና ምሳሌም ለአረመኔ አገዛዝ ያደሩ ሳይሆኑ ለሕዝብ ሲሉ ሕይወታቸውን የገበሩ መሆን አለባቸው ሲል ደጋግሞ አሳስቧል። ለጀግና ደግሞ አያሌ የጀግና ምሳሌ ያፈራች አገር ናት ኢትዮጵያ። አንገታቸውን ለሰይፍ፣ ደረታቸውን ለጥይት፣ አንገታቸውን ለገመድ የሰጡ አያሌ ጀግኖች ነበሩ አሉም። ትናንት ስንቱ በትግል ሲሰዋና ሲሰቃይ፣ ለአገዛዙ ሲሰግድ ሲያገለግል ወይም ሲዘፍን የነበረውን ሁሉ ጀግና ብሎ ጀግና የጠፋ ይመስል ቡራ ከረዩ ማሰማት አሳፋሪ ነው። ይህን በማለቱ ኢህአፓ የሚወገዘው ለምን ይሆን? እውነትን በተናገረ ራሳችንን ታሪካችንን እናክብር ባለ በሰማዕታት ደም አንቀልድ ባለ አስመሳዩን ከሐቀኛው አገር ወዳድ አናደባልቅ ባለ አታላይ ለጊዜው ያመልጣል በኋላ ይሰምጣል የተባለውስ ለምን ይዘነጋል? ከዚህ በፊት እንደተባለው ኢህአፓ በቅድሚያ ተጠያቂነቱ ለሕዝብና በሕዝብ ነው። ለወንጀለኞች ቀይ ሽብርተኞችና ወያኔዎች የሚሰጠው ምላሽ ወይም ተጠያቂነት የለም። ዛሬ የኢየሱስን ቤት ወራሽ ነኝ ብሎ እንባ የሚረጨው ታምራት ላይኔ በ1983 ዓመተ ምህረት የኢህአፓ ወራሽ እኛ ኢህዴኖች ነን ብሎ ለፍፎ ነበር። ከወያኔ ጋር አብሮ የኢህአፓን ወቅቱ የገደለና የጨረሰ መስሎት ሊወርስ ቀርቶት ነበር። ግን ኢህአፓ ያንም ቢሆን ማን ቢወልድ ማ ብሎ ምላሹን ሰጥቶታል። የኢህአፓ ባለቤት ዛሬም ቢሆን የኢትዮጵያ ሰፊው ጭቆን ሕዝብ ነው። የኢህአፓ ባለቤቶች ዛሬም ቢሆን ኢህአፓ ሆነው የሚታገሉት አባሎቹ ናቸው። ከዕለታት አንድ ቀን ኢህአፓ ነበርን ተረት ተረት ባዮችና ዛሬ የጠላት ሎሌዎች የሆኑት ኢህአፓ አይደሉም። በመሆኑም በነበርን ደረጃ ሊደረደሩ የሚሞክሩት የውሸትና ክስ ሁሉ ዋጋ ቢስና መሠረተ ቢስ ነው። ለነገሩ ብዙዎቹ በድርጅቱ እምብዛም አልቆዩምና በውስጡ ተጨባጭ ትግል አስተሳትፈው ይህ ነው የሚባል ተመክሮ አላገኙምና ገባ ወጣቸው ኢህአፓ ስለማያደርጋቸው ለውሸታቸውና ዝቅጠታቸው ሁሉ ኢህአፓ ተጠያቂ አይሆንም። የቆዩና ውሎ አድሮ ደግሞ ቃል ኪዳናቸውን ያፈረሱ ደግሞ ቆቡን የፈታ ቄስ አይነት ናቸው፣ ወጥተዋልና የሉበትም። ስለ ኢህአፓ የመናገር ወይም ኢህአፓነን ብሎ የመናገርም መብታቸው አክትሟል ማለት ነው። ኢህአፓ ላይ የሐሰት ዘመቻ ከፍተው ይህንኑ ለማሳመን ኢህአፓ ነበርን የሚሉትን የነበርን መራሾች ሕዝብ ጆሮ ሊሰጣቸው አይገባም። በኢህአፓ ላይ የውሸት ዘመቻው የሚቀንስ ሳይሆን የሚባባስና የሚስፋፋ መሆኑን ከወዲሁ መተንበይ ይቻላል። የኢህአፓ ጸረ ወያኔ ትግል በደረጃ እያደገና እየተጠናከረ መምጣቱ እየታየ ያለ ነው። ኢህአፓ ሕዝብን ሊያደናግሩ የሚጥሩትንም ሳይታክት እያጋለጠ የሕዝብን ትግል እየተካከለ ነውናም አወናባጆቹም ይረባረቡበታል። ይህ ሁሉ የሐሰት ዘመቻ ግን የሚያሳየው ኢህአፓ ዛሬም ጸረ ኢትዮጵያ ኃይሎችና ጸረ ሕዝቦችን ሁሉ አምሮ እየታገለና እያስጨነቃቸው መሆኑን ነው። የሕዝብ ጠላቶችም ይዋሻሉ፣ ኢህአፓም ትግሉን አጠናክሮ ይቀጥላል። وشت يمايك أيرو هاكو يهنو يا تولد دي زمرن دان بروم بتغل يمي موتو أتشنا في ناتشو بتغل يمي نورو أتشنا في ناتشو شكونا باللبت موغد إياس نصا يتاقاي دمسو يچوهال يترال يرال أهنونو النمس أمسو
ማደናገር ለቷኔ ሳር ፖለቲካ ውልቅልቆችን እደፋ ታጥቦጭቃ ይላል ያገራችን ሰው የህፃናት ጨዋታ የከርከሮ ያታማ የጭቃ ፍቅር ቢደጋገምም ሁሌም ራስን መመርመርና የተሳሳተን ማረም ድክመትን ማስወገድ አስፈልጊና መደረግም ያለበት ነው ለምን የሚሉ እንደሚኖሩ ግልጽ ነው ይህም ሁኔታ ራሱ ያለብንን ችግር ይጠቁማል ወያኔ በባዳን ተደግፎም ቢሆን 24 አመት ላይ የበከተው ለምን ነው ብሎ መጠየቁ ቀዳሚ ይሆናል ይህን መልስ ብዙዎች በመሰረቱ የሚያጡት ባይሆኑም በተደጋጋሚ ግን ሰለባው ከመሆን ለማምለጥ አለመቻላችን ደግሞ ጫና ተሰጥቶት መጠቀስ ያለበት ነው ወያኔ ሲከፋፍለን ያመሪ መስል እሰየው ብለን የተቀበልነው መስሎ መገኘቱ አልቀረም ከስረ መሰረቱ ስንነሳ ግን ኢትዮጵያን ለወያኔ አሳልፈው የሰጧት የነበሩት አገዛዞች ናቸው ኤርትራን በተመለከተ የነበረው ትግል በዝርዝር ቀርቧልና አተታን ባይጠይቀንም የአጼው የፌዴሬሽኑን አፈራረስ የአንድነት ኃይሎችን አርቆ ባንዳዎችን ማቀፍ አካባቢን ፖለቲካና ሰልፍ ባግባቡ አለመያ ወዘተ ለችግሩ መባባስ በር ከፍቷል ሲደነብር መጥቶ ስልጣን የያዘውም የዱርዬ መኮንኖች ቡድን ደግሞ በእሳቱ ላይ ቤንዚን ጨመረበት ወጣቶችን በአስመራ በእስራኤል በሰለጠኑ ኮማንዶዎች በገፍ ሲያሳንቅና ሽብር ሲነዛ የነሻቢያ ተመልማይ በሺዎች በዙ ከሊቢያ መጥቶ ተሸካሚ አቶ በየዋሻው የተጎለተ መሳሪያ አንጋቢ አገኘ ይህ ራሱን ድርግ ያለ አረመኔ ቡድን ዛሬ ባገርና በህዝብ ማጥፋት ወንጀል ተፋዶና ተይዞ ለህዝብ ፍርድ መቅረብ ያለበትም አገር ወዳድ ኃይሎችን ጨፍጭፎ ለጠባብ ብሔረሰኞች ቦታውን በማዘጋጀቱም ነው። ዛሬ ሰው በሉን የሚሉ ኮሎኔሎች በሞላ በዚህ ወንጀል የሚጠየቁ ሲሆን እንደነፍሳ ደስታ አይነቶቹ ደግሞ ወያኔን በቀጥታና በጃዙር በመርዳት ካዲነታቸውን አስመስክረዋል። የኢትዮጵያን ችግሮች በመፍታት ፈንታ ስላባባሱት ወርቅ ልጆቿን በሽብር ስለፈጁ ኢትዮጵያን ለከፋ ጥቃት አጋለጧት። ወንጀላቸው መቼም ቢሆን መች መረሳትም የለበትም። ዛሬ የተገላቢጦሽ ፖለቲካን አስፍነው ሰለባቸውን ኢሃፓን ሊከሱ ደፋቀና የሚሉት ይህን አስከፊ ወንጀላቸውን ለበደበቅ መሆኑ በግልጽ የሚታይ ነው። ወያኔም ሆነ ሻቢያ በባዕዳን ታግዘው ለግንጠላ ግባቸው ሲገሰግሱ አገር ወዳድ ነኝ ያለው ክፍል ኢትዮጵያ ብለው የቆሙትንና የሚታገሉትን በመርዳት ፈንታ ከትግልሽ ገሸሽ ብሎ እንዳስጠቃቸው መነገር ያለበት ሐቅ ነው። ይባስ ብሎ ለወያኔ ራሱን ኢህአዴግ ብሎ ስላመቻቸላቸው የገንዘብ ስብሰባ ምሽቶችና ጥረቶቹ ከካርቱም እስከ ዋሽንግተን ተባባሪ ሆኑት። ወያኔን ለመግታት የአገር ወዳዶች ህብረት ለመመስረት ተብሎ እንቅስቃሴ ሲጀመርም በተለይ በአሜሪካኑ የስለላ ድርጅት ሲአይኤ በመገፋፋት ይህን ጥረት ለማፍረስ እነ ደረጀ ዴሬሳና መሰሎቻቸው ያካሄዱትን ሻጥርና የዘረጉትን ጋሬጣ የምንረሳው አይደለም። እነ ጃን ኮኔል፣ ጌይል ስሚስ፣ ኦክስፋም እንግሊዝ፣ የኖርዌይ የቤተ ክርስቲያኖች ካውንስል፣ ሳውዲ አረቢያ፣ እነ ፖል ሄንዚ ወዘተ ተረባርበው ወያኔና ሻቢያ ብቻ ገነው ጠንክረው እንዲወጡ ለማድረግ መዋደቃቸውንም የምንዘነጋው አይደለም። የደርጉ የደህንነት ኃላፊ እና ሻግሬ ይግለጡ ወዘተ ደርግን ከውስጡ ቦርቡረው ለአሜሪካና ለገንጣዮች ሰለባ አድርገውታል። በቤተ እስራኤሎች ሽያጭ ላይ የተካፈሉትም እንዲሁ። ባዕዳን ሁሌም የሚጎነበሱላቸውን ድርጅቶችና መሳሪያ የሚሆናቸውን መሪዎች ኮትኩተው ያሳድጋሉ አሊያም ያጠምዳሉ። አገር ወዳዱን ግን ያጠቃሉ፣ ይከፋፍላሉ፣ ቦታ ያሳጣሉ። ዛሬም የምናየው ነው። ቅንጅት፣ ኢህአፓ፣ ህብረት ወዘተ በሁሉም ላይ አንጃው ፈልቷል። ለወያኔ ያደረውም በጥብጦ ከዘረኞቹ ተጠቃሏል። ሌሎቹ ደግሞ በተንኮላቸውና ዘመቻቸው ቀጥለዋል። ወያኔ በለንደን ኮንፈረንስ በነ ሄርማን ኮሆን ጥንሳሽነት በሻቢያ ታጅቦና እጅ ሊሰጡ በአሜሪካ ትዕዛዝ ከመጡ ደርጎች ጋር ሲፈነጭ በዚህ ቧልት እንዳይካፈል ቢመከርም እምቢኝ ብሎ ሽፋን ሰጪ የሆነው ኦነግ ምሱን አግኝቶ መሪው እንኳን ሊያወያዩን እንደ ግድግዳ ዝንብ ነው የቆጠሩን ያለውን ያስታውሷል እያለ በአዲስ አበባ ጉባኤ ሁሉም ድርጅቶች ይገኙ ማለቱ ለራሳቸውም ይጠቅማል ቢባሉ አልሰማ ብለው አገር ወዳድ ድርጅቶችን በጠላት አማራነት ፈርጀው ወያኔ ጫማ ስር ወድቀው ያው ተከታዩን ውርደት ተከናነቡ። ራሳቸውን አደናግረውና አወነባብደው ውድቀታቸውንም ስላመጡ ያዘነላቸው የለም። ከሀገራቸው ውጡ ተብለው መውጫ ቪዛ ሲሰጣቸውም መለስ ጋር በሻቢያ ኃይሌ መርቆሪዮስ አቅራቢነት ተገናኝተውና ተቀስቅሰው ከሁለት መቶ ሺህ ያላነሱ አባሎቻቸውን ለእስር ዳርገው መጭ ብለው ወደ ስደት አቀኑ። ጥርት ያለውንና ግልጽ የሆነውን የተነገራቸውን ቀና መንገድ ቢከተሉ ኖሮ ለወያኔ የበላይነት ታዛዥ ባልሆኑ ነበር። እጃቸውን አውጥተው የወያኔ የድርጅት ጦር የሽግግር መንግስት ተብየው ጦር ይሁን ብለው ባልጮሁም ነበር። በራስ ላይ ተደናግሮ ማነቂያ ገመድ ማስገባት ማለትም ጭፍን ጸረ ኢትዮጵያነትና ጸረ አማራነት ለነሱ ሁለቱም አንድ ናቸው ባያውራቸው ኖሮ ከኢዲሃቅና ሌሎች አገር ወዳድ ኃይሎች ጋር ቢተባበሩ ኖሮ ወያኔ ለብቻው የሚፈነጭበት ሁኔታ ባላገኘም ነበር። በረጅሙ ማየት ተስኗቸው ግን ራሳቸውንም አታለው ህዝብን አስጠቅተው ለወያኔ ጠቀሙ። ዛሬም ተመሳሳይ ሚና ለመጫወት እየሞከሩ መሆኑን መታዘብም ይቻላል። የጋራ ትግልን እያጠበቡ ሊያዳክሙ መፍጨርጨር ይዘዋል። ሽግግር በተባለው ሂደት የአሜሪካና የወያኔ እቅድ እንዲከሽፍ ለማድረግ የሚገባውን ትብብር ካፈር ስለደባለቁት ሁኔታው ለወያኔ መደለቂያ መድረክ ሆነ። ኢህአፓም በበኩሉ የደርግ ክልፈት ጋር ሆኖ ሲመጣ ኢዲሃቅ በሚለው ትግሉን መልክ ሊያትይዝ ቢጥርም በራሱ ደግሞ ከጦር ስምሪት አንጻርና ወደ ከተማ ያኔ ከላካቸው መሪዎችና አባላት በላይ ሊልቅ ይገባው ነበር። ራስን ማደናገር ማለትም የግዳጅን ይዘትና ልክ አለመረዳት አብሮን የቆየ ስህተት ነው። ዋናው ጠላት ማን ነው የሚለውን ማወቅ ራሱ ከብዶና ትግልን ጎድቶ ቆይቷል። ከወያኔ ሲጣሉ ግልባጭ ለሻቢያ ብለው የልመና ደብዳቤ ጻፉትን አንረሳም። ያኔ ወያኔና ሻቢያ አንድ ሆነው ሳለ የምን የትጥቅ ትግል ወያኔ ላይ ልጆቼ ላይ እያሉ የባረቁብን፣ ግን ዛሬም ታጋይ ሆኜ ባጀው ብለው ሊመጻደቁብን የሚቃጡ አሁንም እያደፈረሱ አሉ። በለንደኑ የአሜሪካና የወያኔ ጉባኤ የተገኙት እነ አብዱል አባቦራ፣ እንድሪያስ ሸቴ፣ መስፍን ወልደ ማርያም እንደነበሩ ገና አረሳንም። በወሰዱት ወይም እንዲወስዱ በተደረገው አፍቅሮ ወያኔ አቋም እነ ኢዲሃቅን አገር ወዳዶችን ሁሉ አጠቁ። ለወያኔ መደላደል እድል ሰጡ። እነ ፕሮፌሰር አስራትን ብቸኛ አደረጉ። ደርግን መሳሪያ በጅህ ምን ትጠብቃለህ ብለውታል እንደተባለ ሁሉ ታሪክ ከላሾችም ህዝብ ጦርነት ሰልችቶታል፣ ደም የጠማቸው እነ ኢዲሃቅ ናቸው ብለው ሲጮሁም ተደምጠዋል። ውሎ አድሮም ሌሎቹም የማንን የደሃ ልጅ ለማስጨረስ ነው የትጥቅ ትግል የሚባለው ሲሉም ተፋልቀዋል። ኢዲሃቅ የኢትዮጵያ አንድነት ግንባርን መስርቶ በተገኘ ቀዳዳን በመጠቀም በጽጋ ትጥቅ ትግሉን ሲጀምርም የሲአይኤ ቅጥረኞች ይህን ለማክሸፍ የፈጠራ ወሬ እያናፈሱና የሐሰት ወታደራዊ መግለጫዎች እያሰራጩ በነበራቸው ሬዲዮም ውዥንብር አስፍለውና ሐሰትን እያስተጋቡ ብዙ ጉዳት አድርሰዋል። የለመደባቸው ጸረ ህዝባዊ ትግል ግለሰብና መሰሎቻቸውም መላ እንጂ ዱላም ማጥያት ነው፣ ስህተት ነው ብለው ዘምተዋል፣ ለወያኔ አመችተዋል። ራስን አደናግሮ ሌላውን አደናግሮ ወያኔን ማጠናከር ይሏል። ይህ ነው ለነገሩ የወያኔ ነፍሰ ገዳይን ክንፈን ታላቅ ሰው ከሚሉ ሌላ ምን ይጠበቃል? አሁንም ቢሆን የፖለቲካውን መስክ ረግረግ ሊያደርጉና ተላላውን ሁሉ ግራ ሊያጋቡ ውር ውር የሚሉ ብዙዎች ናቸው። ወያኔ ደግሞ የቆራት ትግል ታሪክም እንዳይኖር ትዝታም እንዳይኖር አራያነቱም እንዳይታወቅ ፈላጊ ነውና በተለይ የኢትዮጵያ ህዝብ በጋራ በወራሪዎች ላይ መነሳቱን ሆነ የኢህአፓ ቆራጥና ህዝባዊ ትግል እንዳይነገር እንዳይታወቅ በመፈለግ ከደርግ ኮሎኔሎች እስከ ደንባራ አንጃዎች በብዕር ባርነት አሰልፎ ሊያደናግር ያልተቋረጠ ጥረት ላይ ነው። ከንቱ ልፋት። ይህ የተደናገረ ፖለቲካ ዋናው ግቡ ወጣቱን ትውልድ ለማወናበድ መሆኑ ለማንም የሚሰወር አይደለም። ወያኔ ገና ከስልጣኑ ማግስት ወጣቱን ባፈና አሊያም በማደናገር ሊሰልፍ ሊያነሆልህ ሊያሸንፍ ሲዘምት ታይቷል። በተቃውሞ ብቅ ብቅ ያሉትን አፍኗል፣ አስሯል፣ አግዟል፣ በዘረኛ ስልቱም ከፋፍሏል። የሚያሳዝነው ግን በዚህ ዘመቻው ጠላቱነን በሚሉት መረዳቱ ነው። ዛሬ አሁን ወጣቶች የሚያደርጉት የተቃውሞ እንቅስቃሴ በክልል ማንነት መፈረጁና የጋራውን ሳይሆን የብቻውን የማራገቡ ሁኔታ መስፈኑ የወያኔ ዘመቻ መሳካት በሞላ ጎደል ቢሆንም የሚያሳይ ነው። ትግል የኦሮሞ፣ የሶማሌ፣ የአማራ ወዘተ በሚል ጠባብ ይዘት ተካሎ መቅረቡ ወያኔን የሚጎዳ ሳይሆን የሚጠቅም መሆኑ አከራካሪ አይደለም። የተደናገረ ፖለቲካ የምንለውም ይህን ይመለከታል። ኢትዮጵያዊነትን ሰርዞ በውሱን ብሔረተኛነት መገለጽ፣ ወያኔ ላይ ሊኖር የሚገባውን የጋራ ትኩረት ማደብዘስ፣ የሕዝብን ጎራ በጥላቻ መከፋፈል፣ ይህ ለወያኔ በደስታ የሚውጠው ጮማ ነው፣ የሚተለቅጠው ብሩንዶ። በጎጆ ቤት ውሃን በዛ ብሎ ቤቱን የሚያቃጥል ጅል ቢተረትበትም በእርግጥ ነበረ ማለቱ አነጋጋሪ ነው። ግን አለምክንያት አልተነገረም። በፖለቲካው መስክ ግን ተራማጅ ርዕዮት ተትቶ የሰው በላው ካፒታሊዝም ጀሌ መሆን ከተጀመረ በኋላ እሳት በጎጆ ላይ ሰፍኗል ሊባል ይቻላል። ችግሩን በቅድሚያ አለማወቅም ያጅበዋል። ይህን ስህተት የሚሰጠው መፍትሄ ደግሞ ትኋኑንም ቤቱንም የሚያጋይና ሰውን ቤት አልባ መጠለያ አልባ የሚያደርግ ነው፣ መፍትሄ ሳይሆን አውዳሚ። ወያኔ ለስልጣን ከመብቃቱ በፊትም ይህን ጎጆ አቃጠል አቋም ሲንጸባረቅ ነበር። የርስ በርስ ክፍፍልና ሻጥር፣ ክህደትና እንጃነት ከህዝብ ተመሳስሎ ህዝብን ግን ጎጆ የሚያስታግል ድርጅት አስፋጥቶ በኢህአፓ ላይ በሁለት የስልጣን ጠመኞች የመጣበት የመጀመሪያው አንጃ ሳይውል ሳያድር ኢህአፓን ራሱን በማጥቃት ለፋሽስቶቹ መኮንኖች ይህ ነው የማይባል ጥቅም ሰጠ። ስንቱን ታጋይ አስጨረሰ። የነዚህ ርዝራዦች ሚስቶች ወይም ፍቅረኞች ዛሬም ከወያኔ ገጥመው ጸረ ህዝብ ስምሪት ላይ ናቸው። የምሁሮቹን ቡድኖች ከደርጉ ሲሰምሩ ጥቃታቸው ኢህአፓ ላይ ነበር። በገጠር ደግሞ እነ ወያኔ ዘመቱበት። ይህ ሁሉ በመሰረቱ የጠቀመው የህዝብን ሁሉ ጠላት አገዛዝ ነበር። እሱም ግራ ቀኙን በተራ ተራ እየመታ 17 ዓመት ከረመብን። ወያኔም የተከተለው ይህንኑ ጎዳና ነው። ኢዲያቅ እንዳይመሰረትና እንዳይጠናከር ያደረጉት ብዙዎቹ ደርጉን ተቃዋሚ ነን ባዮች ነበሩ። ይህ ቅንጅት ባለው አቅም ሲታገል ከውስጡ የነበረ አንድ ግብዝ ኮሎኔል በአሜሪካ አባባይነት ከኢዲያቅ ቆጣና ራሱን ቡድን መሰረተ። ሳይውል ሳያድርም ጦር አሰማርቼ የደብረ ብርሃንን እስር ቤት አጠቃ፣ ገፈርሳ 5 መኪና ሙሉ የወያኔ ወታደር አወደምኩ ብሎ በጠራራ ፀሐይ ዋሽቶ ብዙ መቶ ሺህ ዶላር ከአሜሪካና አውሮፓ ነዋሪ ኢትዮጵያውያን ላስ አርጎ በኪሱ አስገባ። ወያኔም የሐሰት ወታደራዊ መግለጫ አባት ስለሆነ ብዙም አልተገረመም፣ በውሸቱም ተሳለቀ እንጂ አልተደናበረም። የተታለለው ግን ተስፈኛውና ከገንዘቡ የተገላገለው ዜጋ ብቻ ነበር። የመንግስቱም ጥቁር አንበሳ ጦር በተልተሌ ገባ ያሉን ነበሩ። አንድ ዛሬ በህይወት የሌለም ሳይንቲስት ጦሬ እየገፋ ነው ብሎ ብዙ ወጣቶችን ሊያደናግር ከርሞ ነበር። ይህ ሁሉ አንዱ ውዳቂ ቡድን ሌላ የሚታገለውን የሚያደናቅፍበት ሂደት ሲያደርስ የቆየው ጉዳት በቀላሉ የሚገመት አይደለም። ኢዲያቅ በህብረት እንዲተካ የሁለት ዓመት ጥረት ተደርጎ ይህን ጥረትም ለማክሸፍ እንዳበደ ውሻ የወያኔና የአሜሪካ ቅጥረኞች ለፍተው በመጨረሻ ያው እንደታየው ህብረት 15 ድርጅቶችንና ድርጅት ነን የሚሉ ገለባ ቡድኖችንም አቅፎ ተመሰረተ። የተፈረመው ቀለም ሳይደርቅ የወያኔ ፍጡር የሆነው ቡድን ለጥ ብሎ ወጥቶ በህብረቱ ከሌለ ውዳቂ ቡድን ጋር ተባበርኩ ተዋድክ ብሎ ተፈጠመ። ሌላው ደግሞ የህብረቱ ሊቀመንበር የኛ መሪ መሆን አለበት ብሎ አኮረፈና ተገለለ። ይህን ሲያዩ የጥፋት መልእክተኞች ተሯሩጠው ቅንጅት የሚባለውን ስብስብ መሰረቱ። ይህ ቅንጅትም ከህብረት ጋር አብሮ እንዳይሰራ ተንኮለኞች በኋላ ተመልሰው ራሱን የሚያፈርሱት እንቅፋት ሆኑ። የምርጫውን ሂደትና የህዝብን የሙት ከተማ አድማ በማደናቀፉ ወሳኝ ሚና የያዙትን መሪዎች ህዝብ ያውቃቸዋል። አጭሩ ግን የተወሰኑ ግለሰቦች ወይም ድርጅቶች ያላቸው ጥላቻ ድርጅቶቹንና ትግሉን በአጠቃላይ ጎድቶ ለወያኔ ጠቅሟል። በጎጆአቸው ላይ እሳት ለኩሰው ራሳቸውን አቃጥለዋል። ዛሬ የት ናቸው? ማን ነው ድርጅቱን ተንከባክቦ ይዞ ትግል የቀጠለው? ማን ነው የተንኮታኮተውና ደብዛውም የጠፋው? ለዚህ የሚሰጠው መልስ ያለውን ሁኔታ ግልጽ አድርጎ ያሳያል። ፖለቲካን እንደ ንግድ ወይም እንደ ጡረታ ጊዜ ስራ የሚወስዱ በርክተዋልና አንዱ ዋናው ችግር ታጋዮች ለወሬኞችና ደላላዎች ቦታቸውን መልቀቃቸው ነው። የሚታገሉ ሳይሆን ስለ ትግል የሚያወሩ ነፃ ልናወጣችሁ ጥቂት ወራት ቀሩን በማለት ያለዋቂውን ልብ የሚሰቅሉ። በዚህም የተነሳ ህዝብ የራሱን ትግል ማጠናከሩን ትቶ ከውጭ ነፃ አውጪ ገስግሶ ከተፍ ሲልለትና ወያኔን ሲያተን እየታየው ሳይሆን ሲቀር ወሽመጡ እየተቆረጠና ለቀቢጠ ተስፋ እየተዳረገ ዓመታት አልፈዋል። ህዝብም ሳልጨፈር አሞኙኝ አይነት አቋም የያዘ መስሎ ይገኛልና የትግል ወሬያቸው ውሸት ነው፣ ማደናገሪያ ነው፣ ገንዘብ ሊነጥቁ ነው ሲባል ብዙውን ጊዜ አይኑን ከፍቶ መታለሉን መምረጡ የታየ ነው። ባለው ሁኔታ የፖለቲካ አራዳዎች ግሩም መድረክ አግኝተውና እድሉ ተከፍቶላቸው በህዝብ ላይ ይነግዳሉ። እነዚህ ደላሎችና ነጋዴዎች ግን ቀደምም የሚታወቁ ናቸው። ሚናቸው አስከፊ እንደነበርም የተጋለጠ ሆኖ ሳለ አይናቸውን በጨዋጥበው የትግል መሪነን ዋና የፖለቲካ ተችነን ብለው ሲሰየሙ ሊነግዱ ሊዘርፉ ሲቋምጡ ወግዱም ቢላቸው ጠፍቶ የሞኝ ለቅሶ ደግሞ ደጋግሞ እንዲባልብን አድርገዋል። ውልቅልቅ ያሉትን ለማደስ የምንጥረው እኛው ነን። ከምዕራባውያን በሚገኝ ዶክተር ፕሮፌሰር ታፔላ ያውም የነወያኔማ በግሺ ነው ጣዖቶች ከምሁሮቹም ባጭው እየተቀረጹ ሲያምሱን ቆይተዋል። ጣዖቶቹም የቀናይ አምላክ ቁጣ ሳይደርስባቸው ራሳቸው በራሳቸው እየተንኮታኮቱ ወድመዋል። አይታክቴዎች ግን አሁንም ጣዖት ጠረባው አጥራፊ ስምሪት ነው ብለው ተያይዘውታል። የሙሶሎኒ ላንቻ ምንም ቢታደስ የጃፓንን ቶዮታ አይሆንም። ማፍረስ የለመደ ደግሞ ገንቢ ሊሆን መጠበቅ የለበትም። አመሉ አይለቀውምና አሊያም መሸጥ የለመደ እናቱን ያስማማል የተባለውንም እናስታውስ። የዚህ ሁሉ ማሳሰቢያ ማሳረጊያ ያለብንን ድክመት በምንና እንዴት እናስወግደው የሚለው ለማወቅና ለመጠቆምም ነው። ለትግል ድርጅት ያስፈልገዋል። ህልውና ያለው ድርጅት፣ ትግሉን የሚመጥን ድርጅት፣ ህብረት ሲባልም ጠንካራ ማዕከል ያስፈልገዋል። ተመክሮ እንዳስተማረን የሶስት ሰው ቡድንና ጠንካራ ድርጅት እኩል አንዳንድ ድምፅ ይኖራቸው የሚለው አቋም ዲሞክራሲያዊ ሳይሆን ተቋሙን የጨረባ ተስካር የሚያስመስለው መሆኑን በተመክሮ አይተናል። የህብረት ሙከራ ተብዮች ደግሞ ኢትዮጵያዊ ኃይሎች እንዲያብሩ ከማይፈልጉ ተደግፎ የሚሞከር ከሆነ የልጅ አንጓችም አይሆንም። ካለፈው ያስጠቃንን ትቶ ጠንካራ ተመክሮውን አድሶ መያዙ እንደሚያዋጣ መገንዘብ ይጠበቅብናል። እይታችንና ምርመራችን በራሳችን ላይ ማተኮሩ መደረግም መቅደምም ያለበት ነውና አተኩረንበት መነሳት አለብን። ዛፎች የኛው ጠማማ ጨረሰን እንዳሉት ሁሉ ከህዝብ ጎራ ውስጥ ሆነው ጸረ ትግል የሆኑትን ቅጥረኛ ሆኖ አልሆኑ ማስወገድም ዋና ተልእኮ ነው። ትግላችንን ለ24 ዓመት ማንጎዳ ለሚለው ወያኔ የሚለው የሚጠበቅ መልስ ሲሆን፣ ራሳችን በውስጣችን ያሉ ጠማማዎች የሚለው ግን ብልህነትን የሚያሳይ ምላሽ ይሆናል። ትግላችንን በተጠናከረ መልክ ለማስኬድና ድል ለመቀዳጀት ሳንደናገር አቅን መሰረት ያደረገ ትግል ማካሄድ መቻል አለብን። ጎጆም አናቃጥ ሳንደናገር ጠላትና ወዳጅን ግዳጅን ለይተን አውቀን ውልቅልቆችና ደላላዎችን እድሳት ሳይሆን ውግዘትን አከናንበን ህብረታችንን መስርተንና አጠናክረን መገኘት አለብን። ሀገር አድን ትግሉ ሌላ አይጠይቀንም። የተባበረ ጸረ ወያኔን ትግል ብቻ እንጂ። ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።